ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች፣ ይህ የዘወትር ሰላምታችን ነው። እናንተም በእያላችሁበት ስፍራ ሆናችሁ ሰላምታችንን ተቀብላችሁ ከቤተሰቦቻችሁ ወይንም ከጓደኞቻችሁ ወይ ከጎረቤቶቻችሁ ጋር አንድ ላይ በመሆን በመሰባሰብ ከጌታ ማዕድ በረከቱን ለመቀበል ተዘጋጅታችሁ ልትሆኑ ትችላላችሁ። እግዚአብሔር ይባርካችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ከተከታታዩ የመጽሐፈ መሳፍንት ጥናታችን ከምዕራፍ 6 ቁጥር 34 እስከ ምዕራፍ 8 ቁጥር 23 ድረስ ያለውን አብረን አንድ ላይ እንመለከታለን። እስቲ በማስቀደም በዚህ ዝማሬ የልጁን ዝግጅታችንን እንጀምር።
እግዚአብሔር ስለዚህ ዝማሬ የተመሰገነ። በርግጥ ለእግዚአብሔር የሚገዛን ልብ ለእግዚአብሔርም የሚሰግድን ልብ ሱራሱ እንዲሰጠን በፊቱ ለተለት መውደቅ አለብን። ወዳጆች ይህ ታላቅ ቸርነት እግዚአብሔርን እናመስግን። እግዚአብሔር አባታችንና አምላካችን ሆይ ኖዋውን እንሰግድልሃለን። ወደንና ፈቅደን ሁለንተናችንና ኑሯችንን ለአንተ እንሰጣለን። በዚህ ጊዜ ደግሞ እግዚአብሔር አምላካችን ሆይ በተሰበሰብንበት ስፍራ በዚህ በመካከላችን በራዲዮናችን ዙሪያ በተቀመጥንበት አንተ ተገልጠ ቃልህን እንድታስተምረን ክብርህንም ደግሞ ታላቁን ድንቅ ሥራህን ማየት እንድንችል ቃልህን እንድትባርክልን እንለምናሃለን። አቤቱ አባታችንና አምላካችን ሆይ የሚኖረንን ጊዜ ሁሉ ባርክልን። በደላችንን መተላለፋችንን አለመብቃታችንን ጉስቁልናችንን ድካማችንን ሁሉ እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ ስም ይቅር በለን። ስለ ኃያሉና ስለ ዘላለማዊ ስምህ ስትል ስማን፣ አሜን። አድማጮች አትላንቲናው ምሽት ክፍለ ጊዜ ጥናታችን የእስራኤል ልጆች በሚዲያማውያን ምክንያት ወደ እግዚአብሔር በጮው ጊዜ ጌዲዮንን ስድስተኛ መስፍን አድርጎ እግዚአብሔር ማስነሳቱን ተመልክተና በዚያ ትምርታችን ውስጥ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ብሎ መልአኩ ቀርቦ ጌዲዮንን በተናገረ ጊዜ ጌዲዮን እኔ የማልበቃ ሰው ነኝ ብሎ በፍራት እንዲተራራ ስር ተደብቆ ስንዴን ያበጠረ እንደነበረ ተመልክተናል። ዛሬው ምሽት ክፍለ ጊዜያችን ደግሞ ናንትና ካቆምንበት ከዚያው ክፍል እንጀምራለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ መሳፍንት ምዕራፍ 6 ቁጥር 34 ን ተመልከቱ። መሳፍንት 6 ቁጥር 34 ን ተመልከቱ። ወዳጆች በዚያ ስፍራ መልአኩ ተገልጦ ጌዲዮንን ባነጋገረበት ጊዜ እንዲህ አለ። የእግዚአብሔር መልአክ መጥቶ በኦፍራ ባለችው በኤቢዜራው ለዮአስ በነበረችው ባድባሩ ዛፍ በታች ተቀመጠ። ልጁ ጌዲዮን ከሚዳማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበር በሚል አብይ ጉዳይ ስር ተንተርሰን ሰፋ ያለውን ቁም ነገር ወይም ደግሞ አብይ ጉዳይ መመልከታችን የሚታወስ ነው። ጌዲዮን ወዳጆቼ አሁንም ያመነታ ነው። እግዚአብሔር ፍራቱን ማሸነፍ አለበት። እግዚአብሔር በጌዲዮን ውስጥ ድፍረትንና እምነትን ማዳበር እንዲሁም የላላ ጉልበቱን ማጠንከር ነበረበት። ይህም ትዕግስትንና ረጅም ጊዜን ይጠይቃል። የሚቀጥለው እርምጃ ይህን ሰው በእግዚአብሔር መንፈስ መሙላት ነበር። ምን ጊዜም ቢሆን እግዚአብሔር የሚፈልጋቸውን ሰዎች በመንፈሱ ይሞላቸዋል። ወዳጆቼ ቁጥር 34 እስቲ እንመልከት። የእግዚአብሔር መንፈስ በጌዲዮን ገባበት፣ እርሱም ቀንደ መለከት ነፋ፣ የአብየዜርም ሰዎች ተጠርተው በኋላው ተከተሉት ይላል። ተመልከቱ እንግዲህ መለከት መንፋት ማለት ጦርነትን ማወጅ ማለት እንደሆነ ህዝቡ ያውቃሉ። የመለከቱ ድምጽ ሲሰሙ አሜሌቃውያን ለመውጋት መጣራቱ እንደሆነ ስላወቁ ህዝቡ ወደርሱ ተሰበሰቡ። አስተዋላችሁ? የመለከቱን ድምጽ ሲሰሙ አሜሌቃውያንን ለመውጋት መጣራቱ እንደሆነ ይህ ህዝብ አውቃል። አሁን ከቁጥር 36 እስከ 38 ያለውን ደግሞ አንድ ላይ እንመልከት። ከዚህ በኋላ ምን እንደሆነ ታውቃላችሁ አድማጮቼ። ጌዲዮን ግን ደንግጧል። ስለዚህም እንዲህ አለ። ጌዲዮን እግዚአብሔርን እንደ ተናገረ የእስራኤልን ልጆች በኔ እጅ ታድን እንደሆነ እነሆ ባውድማው ላይ የተባዘተ የበግ ጠጉር አኖራለሁ። በጠጉሩ ላይ ብቻ ጠል ቢሆን በምድሩ ሙሉ ደረቅ ቢሆን እንደ ተናገረ የእስራኤልን ልጆች በኔ እጅ እንድታድናቸው አውቃለሁ አለ። እንዲሁም ሆነ። በነጋውም ማልዶ ተነሳ፣ ጠጉሩንም ጨመቀው፣ ከጠጉሩም የተጨመቀው ጠል ቆሬ ሙሉ ውሃ ሆነ ይላል። አስደንቃችሁም የእግዚአብሔር አሰራር ወዳጆቼ፣ እጅግ ይደንቀኛል። እኔ ከአእምሮዬ ከአስተሳሰቤም በላይ ነው። እግዚአብሔር እኮ ታላቅ ነው። እግዚአብሔር ይመስገን። በሚቀጥለው ቀን ደግሞ ጌዲዮን ሌላ ፈተና አቀረበ። እግዚአብሔርም ጌዲዮን ያቀረበውን ጥያቄ ሁሉ ፈጸመለት። ወዳጆቼ እግዚአብሔር ምን ያህል ጌዲዮን ቸር እንደነበር ከዚህ መረዳት ይቻላል። ከራሱ ምንም እንደሌለ እስኪያውቅ ድረስ እግዚአብሔር ጌዲዮንን በተለያየ ሁኔታ አሳለፈው። ከዚያ በኋላ እግዚአብሔር ለታላቅ ዓላማ ተጠቀመበት። ጌታ የተመሰገነ ይሁን። ከቁጥር 34 እስከ 35 እንደምንመለከተው ከቁጥር 34 እስከ 35 ባለው ስፍራ ላይ እንደምንመለከተው ሰዎች ከተለያየ አቅጣጫ ወደ ጌዲዮን ተሰባስበው የርሱ ሰራዊት ሆነዋል። በእስራኤል አገር መለከት ከተነፋ ጦርነት አለ ማለት ነው። እንደውነቱ ከሆነ ጌዲዮንን በመሰለ ፈሪሳው ዙሪያ መሰባሰብ የሚመረጥ አልነበረም። ይህ ሰው ህዝቡን ወደ ጦርነት ለመምራት አቅምም ወኔውም የለውም። ስለዚህም ከምዕራፍ 7 እንደምንመለከተው እግዚአብሔር በዚህ ሰው ህይወት ውስጥ ገና የሚሰራው ነገር ነበር ማለት ነው። አሁን ደግሞ አለፍ ብለን ምዕራፍ 7ን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መጽሐፈ መሳፍንት ምዕራፍ 7 ከቁጥር 1 እስከ 2 ያለውን ስፍራ ተመልከቱ። አንድ ላይ እናንብብ። ጌዲዮን የተባለው ይሩብአል ከርሱ ጋር የነበሩ ህዝብ ሁሉ ማልደው ተነሱ። ባሮድ ምንጭ አጠገብም ሰፈሩ። የሚዲያም ሰፈር ከነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበር። እግዚአብሔርም ጌዲዮንን ካንተ ጋር ያለው ሕዝብ በስቷል፣ ስለዚህ እስራኤል እጅ ያዳነኝ ብሎ እንዳይታበይብኝ እኔ ሚዲያምን በእጃቸው አሳልፌ አልሰጣቸውም ሲል እንመለከታለን። ተመልከቱ ወዳጆቼ፣ አሁን ጌዲዮን ወጣ ብሎ ሰራዊቱን ተመለከተ። 32000 ያህል ነበር። ጌዲዮን ያንን ሲያይ ምናልባት ቁጥሩ በጣም ትንሽ ነው ብሎ ሳያስብ አልቀረም። ሚዲያማውያን እንዳንበጣ ተራራውን ሸፍነውት ነበር፣ ተበታትነው ነበር። ይሁን እንጂ ቁጥራቸው ከእስራኤላውያን በጣም የበለጠ ነበር። የጌዲዮን ሰዎች ደግሞ በጣም ጥቂት ናቸው። ምናልባትም ጌዲዮን እንደገና መለከት መንፋትና ተጨማሪ ሰራዊት ለመሰብሰብ ሳያስብ አልቀረም። እግዚአብሔር ግን ወዳጆቼ ጌዲዮንን ሰዎች በጣም ብዙ ናቸው፣ በራሴ ብርታት፣ በራሴ ጉልበት፣ በራሴ ኃይልና የሰው ብዛት አሸነፍኩ እንዳትል በእነዚህ 32000 ሰዎች ድል አልሰጥህም አለው። ስጋ ለባሽ የእግዚአብሔርን ክብር መሻማት የለበትም። ዛሬም ቢሆን ወገኖቼ እግዚአብሔር በደካሞች የሚጠቀመው በዚህ ምክንያት ነው። ስለዚህ የሰራዊቱን ቁጥር መቀነስ ፈለገ። እስቲ አሁን ደግሞ ስጋ አለፍ ብለን ቁጥር 3ን እንመልከት። አሁንም እንግዲህ የፈራ የደነገጠም ከገላድ ተራራ ተነስቶ ይመለስ ብለ በሕዝቡ ጆሮ አውጅ አለው። ከሕዝቡ 22000 ሰዎች ተመለሱ፣ 10000 ቀሩ ይላል። ጌዲዮን 32000 ሰዎች ነበሩት፣ አሁን ደግሞ 22000 ተቀንሷል። በሰራዊቱ መካከል ፈሪ ሰው ቢኖር ወደ ቤቱ መመለስ እንዳለበት በዘዳግም መጽሐፍ የተሰጠው ሕግ ታስታውሱ ይሆናል። ብዙ ጊዜ ጌዲዮን ራሱ ለምን ወደ ቤቱ እንዳልተመለሰ እኔን ይገርመኛል። እርሱ ራሱ ፈሪ ቢሆንም እግዚአብሔር የሰጠው ተልእኮ ስለነበረው ወደ ቤቱ ሲመለስ አንመለከትም። አሁን ያሉት ሰዎች 10000 ብቻ ናቸው። ይህም ይበልጥ የሚያስፈራ ነው። እግዚአብሔር ግን አሁንም ያሉ ሰዎች ብዙ ስለሆኑ ቁጥራቸውን ቀንስ፣ ይህን በሚያህል ሰው ድል አልሰጥህም አለው። ስለዚህ ጌዲዮንና አብረውት የነበሩ ሰዎች ሌላ ፈተና ገጥሟቸዋል። ቆይት ብላችሁ ከቁጥር 5 እስከ 7 ያለውን ስፍራ በደንብ ተመልከቱት። ከዚህ ክፍል የምንመለከተው ምን ይመስላችኋል? ከዚህ የምንመለከተው የእግዚአብሔርን መለኮታዊ ምርጫና የሰውን ፈቃደኝነት ነው። አስተዋላችሁ? ከዚህ ጥቅስ ከቁጥር 5 እስከ 7 ባለው ስፍራ የምንመለከተው የእግዚአብሔርን መለኮታዊ ምርጫና የሰውን ፈቃደኝነት ነው። እግዚአብሔር ወዳጆቼ ጌዲዮንን ካንተ ጋር የሚሄዱትን ሰዎችን እመርጣለሁ፣ ይሁን እንጂ እነርሱም ምርጫ እንዲያደርጉ ፈልጋለሁ። በእጃቸው ውሃ እያፈሱ የሚጠጡትን ሰዎች ለአንተ ሰጥቻለሁ፣ ተንበርክከው የጠጡትን ግን አልፈልጋቸውምና ወደ ቤታቸው ይመለሱ አለው። ከዚህ ጥቅስ ነው ይህንን ቃል የምታገኙት። ሰዎች የራሳቸውን ምርጫ አድርገዋል። እግዚአብሔር ደግሞ የራሱን ምርጫ አድርገዋል። እግዚአብሔር ይመርጣል። ምርጫውን እንድንቀበል ደግሞ ወዳጆቼ ነጻነት አለን። እነዚህ 300 ሰዎች ለመዋጋት ወኔ ነበራቸው። ስለ መለኮታዊ ምርጫና ስለ ሰው ነጻ ፈቃደኝነት ብዙ ማለት ይቻላል፣ ግን እውነት ነው፣ መከራከር አይደለም። እውነት የምናደርገው ቀድሞውኑ እውነት ነው። እግዚአብሔር በሰዎች ነጻነት ጣልቃ አይገባም። ዛሬ በልጁ በኢየሱስ ክርስቶስ አማካይነት እግዚአብሔር ነጻ ደህንነትን ሰጥቶናል። ኢየሱስ አባቴ የሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የመጣውንም ወደ ውጭ አላወጣውም አለ። ዮሐንስ ምዕራፍ 6 ቁጥር 37ን ልብ ይሏል። ዮሐንስ ምዕራፍ 36 ቁጥር 37ን ይመለከቷል። ወዳጆቼ ከፈለግን ወደ እግዚአብሔር መምጣት እንችላለን፣ ካልመጣን ግን አልተመረጥንም ማለት ነው። ወዳጆቼ ወደ እርሱ ከመጣችሁ ግን ተመርጣችኋል ማለት ነው። እግዚአብሔር በዚህ መንገድ ነው የሚሰራው። ስለ ጌዲዮን 300 ሰዎች የተሳሳተ አመለካከት አለን። ተማሪ በነበርኩበት ጊዜ በአንድ አገር ወደ ነበረች ትንሽ ቤተ ክርስቲያን ሄጄ ነበር። አንዲት ሴት ወደ እኔ መጣችና፣ አበበ፣ እዚህ ቤተ ክርስቲያን ያለነው ሰዎች እንደ ጌዲዮን ሰራዊት በቁጥራችን ጥቂቶች ነን አለችኝ። የጌዲዮን ሰራዊት ጥቂት ቢሆኑም ጀግኖችና ልበ ሙሉዎች ነበሩ። እዚያ ቤተ ክርስቲያን ውስጥ የነበሩ ክርስቲያኖች ግን ተስፋ ቢሶችና ፈሪዎች ነበሩ። እንደዚህ ያሉ ሰዎች ደግሞ የጌዲዮን ሰራዊት ሊሆኑ አይችሉም። አድማጮቼ፣ በአንድ ወቅት እቤቴ ቁጭ ብዬ ኳስ ጨዋታ በቴሌቪዥን እመለከት ነበር። ጋዜጠኛው እንዴት ልታሸንፉ ቻላችሁ ሲል ለአሸናፊው ቡድን ቃለ መጠይቅ አደረገለት። መጀመሪያው ነው ለማሸነፍ ቆርጠን ነበር ሲል መለሰለት ለጋዜጠኛው። የጌዲዮን ሰራዊት ይህን ይመስላል ወዳጆቼ። ዛሬ ቤተክርስቲያን የምትፈልገው እንዲህ ያለውን ሰራዊት ነው። እስራኤል ሚዲያምን ድል አደረገ። ይህንን ደግሞ ከመጽሐፈ መሳፍንት ምዕራፍ 7 ከቁጥር 10 እስከ 14 ባለው ስፍራ ላይ ታገኛላችሁ። በዚህ ክፍል የምናገኘው ወደ ውጊያው ከመሄዱ በፊት ለጌዲዮን የተሰጠ የመጨረሻ ትምህርት ነው። ወደ ጠላት ሰፈር በሄደ ጊዜ ሁለት ወታደሮች የሚነጋገሩትን ተደብቆ አዳመጠ። እግዚአብሔር ሜዶናውያንን በእስራኤላውያን እጅ አሳልፎ እንደሚሰጥ ነበር የሚነጋገሩት። እግዚአብሔር ይህን እንዲሰማ ያደረገው ወደ ጦርነት ከመሄዱ በፊት ወኔውን እንዲያነቃቃው ነበር። መሳፍንት ምዕራፍ 7 ከቁጥር 16 እስከ 22 ያለውን ቆይት ብላችሁ በኋላ ተመልከቱ። ይህ ክፍል የሚናገረው ጌዲዮን ስለተጠቀመበት ስልት ነው። 300 ሰዎች ሶስት ቦታ ከፈላቸው። ሶስት ነገሮች ተሰጣቸዋል። እነርሱም ማሰሮ፣ ችቦና ቀንደ መለከት ናቸው። ብርሃናቸው እንዳይታይ መብራቶቹን ማሰሮዎች ውስጥ አኖሩ። በአንድ እጃቸው ማሰሮቻቸውን በሌላ እጃቸው ደግሞ ቀንደ መለከታቸውን ያዙ። ወደ ጦርነት ሲሄዱ መፈክራቸው የእግዚአብሔርና የጌዲዮን ሰይፍ የሚል ነበር። በጣም የሚገርመው ነገር ደግሞ አብረውት የነበሩትም ሆነ ጌዲዮን ሰይፍ አልነበራቸውም። በሜዶናውያን አገዛዝ ስር ስለነበሩ ማንኛውንም አይነት የጦር መሳሪያ እንዲኖራቸው አይፈቀድላቸውም። ስለዚህም የጌዲዮን ጦር ያካተተው እንስራዎችን፣ ችቦችንና ቀንደ መለከቶችን ብቻ ነበር። ቀደም ብለን እንደተመለከትነው ሜዶናውያን አማሌቃውያን በእስራኤል ምድር ወረዋል። እህላቸውንም እየዘረፉ ይወስዳሉ። ይሁን እንጂ እንደ ማንኛውም ዘላን ሁሉ የተደራጁ አልነበሩ። በሚጓዙበት ጊዜ ሁሉ ተበታትነው ነበር የሚጓዙት። ሰፈሩን የሚጠብቁላቸው ጥቂት ሰዎች ያስቀምጡና እዚህና እዚያ ይተኛሉ። ሌሊት እንጠቃለን ብለው በፍጹም አያስቡም። ሌሊት ስለማይታይ ውጊያ ማድረግ ከባድ ነው። 300ዎቹን ሰዎች በሶስት ምድብ ቦታ ሲይዞ አስቆማቸው። አንድ ወቅት ግን ውስጡ ያለው መብራት እንዲታይ ማሰሯቸውን ሰበሩ፣ መለከታቸውን ነፉ። ድብን ያለ እንቅልፍ ወስዷቸው የነበረው ሜዶናውያን በሌሊት በመለከቱ ድምፅ ሲንቀሳቀሱ ምን እንደሚያስቡ እስቲ ገምቱ። ሜዶናውያን ሰይፋቸውን በየአቅጣጫው አወናጨፉ። እስራኤላውያን ሰይፍ አልነበራቸውም። ሚዳማውያን እርስ በርሳቸው ተጨፋጨፉ። እስራኤላውያን ያደረጉት ነገር ቢኖር መብራታቸውን ይዘው መቆም ብቻ ነበር። አስገርምምን? በመጨረሻም ሚዳማውያን ሸሹ። በዚህ ሁኔታ ድሉ የጌዲዮንና የእስራኤላውያን ሆነ። እግዚአብሔር የተመሰገነ ይሁን። ይህንን ውጊያ ያካሄደው እግዚአብሔር ነው። ሰው በጦሩ ብዛትና በጉልበቱ ይመካ ይሆናል። እግዚአብሔርን ተስፋ አድርጎ ግን የወጣ ምንጊዜም ያሸንፋል። ወዳጆቼ ከዚህ የምንማረው በጣም ጠቃሚ መንፈሳዊ ትምህርት አለ። ስለ በግ ጠጉርና ስለ ውሃ ጠል ወይም ጤዛ የተነገረውን አሁንም እንደገና ማንሳት ፈልጋለሁ። እግዚአብሔር ደረቅ ሕይወታችንን እንደ ጠል እንዲያድስልን ጠይቀው ይገባል። ሆሴዕ ምዕራፍ 14 ቁጥር 5ን ልብ ይሏል። ለእስራኤልም ቤት እንደ ጠል ሆነዋለሁ፣ እንደ አበባም ያብባል፣ እንደ ሊባኖስ ምስሩን ይሰዳል ይላል። እግዚአብሔር ወዳጆቼ ስለዚህ ጉዳይ ደግሞ ደጋግሞ ተናግሯል። ስለ ዮሴፍም እንዲህ አለ፣ ምድሩ ከእግዚአብሔር ዘንድ የተባረከ ይሁን፣ በሰማያት ገናንነት በጠል በታችኛውም ቀላ ይላል። ዘዳግም ምዕራፍ 33 ቁጥር 13ን ተመልከቱ። እንዳንበሳ ግሳት የንጉሥ ቁጣ ነው፣ ሞገሱም በመስክ ላይ እንደ ጠል ነው የሚለውን ቃል ደግሞ በመጽሐፈ ምሳሌ ምዕራፍ 19 ቁጥር 12 ላይ እናገኛለን። ምሳሌ ምዕራፍ 19 ቁጥር 12ን ይመለከቷል። ወዳጆቼ በእውቀቱ ቀላያት ተቀደዱ፣ ደመናትም ጠልን ያንጠባጥባሉ የሚለውን ቃል ደግሞ አለፍ ብለን በመጽሐፈ ምሳሌ ምዕራፍ 3 ቁጥር 20 ላይ እናገኛለን። በመጨረሻም መዝሙር 133 ከቁጥር 1 እስከ 3 እንዲህ ይላል፣ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንየም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና ይላል። እግዚአብሔር ወዳጆቼ በእንዲህ አይነት ሁኔታ ይባርካል። በሚያቆጠቁጥ ጽጌረዳ ላይ እንደሚሆን ጠል እግዚአብሔር በሕይወታችን ባርኮቱን ያውርድ። እግዚአብሔር ስለዚህ ቃሉ የተመሰገነ ይሁን። ሆሴ ምዕራፍ 14 ቁጥር 5 እንደሚናገረው እግዚአብሔር ለሕዝቡ እንደ ጤዛ ይሆናል፣ ለሕዝቡ ይራራል፣ ሕዝቡን ይባርካል። ጌታ ስለ ኢየሩሳሌም ከተማ አልቅሶ ነበር። እኛስ በኃጢአታችን እናለቅስ ይሆንን? ቀራጩ ሰውዬ ደረቱን እየመታና እየተጸጸተ በኃጢአቱ አልቅሷል። እኛስ እንደዚህ ለማድረግ ፈቃደኞች ነንን? እንድንጠነክር ወዳጆቼ፣ እንድንጸናና እንድንበረታ እግዚአብሔር እንዲነካን ያስፈልጋል። ያን ጊዜ ከዘማሪው ጋር ልቤ ጽኑ ነው፣ አቤቱ ልቤ ጽኑ ነው ማለት እንችላለን። መዝሙር 57 ቁጥር 7ን በኋላ ተመልከቱ። የተከበራችሁ ክርስቲያን ወገኖቼ፣ ሕይወታችንን የሚያጠራ የእግዚአብሔር ጠል ያስፈልገናል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 ላይ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በርሱ እንድትገኙ ትጉ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ደግሞ እኔ ቅዱስ ነኝና ቅዱስ ሁኑ ይላል። እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍራትና ቅድስናን ፍጹም ይያደረግን ሥጋንና መንፈስን ከመያረክስ ሁሉ ራሳችንን እናንጻ የሚለውን የሐዋርያው ጳውሎስን መልእክት በሁለተኛ ቆሮንቶስ መልእክቱ በምዕራፍ 7 በቁጥር 1 ላይ እናገኛለን። እስቲ አሁን ደግሞ ማሰሮን በተመለከተ ስለምንማረው መንፈሳዊ ትምህርት ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7ን ተመልከቱ። ይህ መዝገብ በሸክላ ዕቃ ውስጥ አለን ይላል። እነዚህ የሸክላ ዕቃዎች የሚወክሉት ሰውነታችንን ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7ን ተመልከቱ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያውም ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል። ሮሜ ምዕራፍ 12 ቁጥር 1ን ልብ ይሏል። ሮሜ 12 ቁጥር 1ን ተመልከቱ። ወዳጆቼ በሰው የማንመካውም በዚህ ምክንያት ነው። ጳውሎስ ማንም በሰው አይመካ ሲል ስለዚህ ጉዳይ መናገሩ ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 21ን በኋላ ተመልከቱ። በሸክላ ዕቃ ውስጥ የከበረ ነገር አለ። ያንዳንዶቻችን ሕይወት ገና አልተሰበረም። በዚህም በውስጡ ያለው ብርሃን ገና አልወጣም። ማንጸባረቅ ያለብን የጌታ ኢየሱስ ክርስቶስን ብርሃን እንጂ የራሳችንን ብርሃን አይደለም። የርሱ ብርሃን በውስጣችን መታየት አለበት። የርሱ ሕይወት የሚታየው በተሰበረ ሕይወት ነው። በዚህ ዓለም እንደ ብርሃን ማብራት አለብን ወዳጆቼ። ጳውሎስ ለፊልጵስዩስ ሰዎች በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራግሩ ክፉም ሳታስቡ ሁሉን አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ በማለት ጽፎላችኋል። ፊልጵስዩስ ምዕራፍ 2 ከቁጥር 14 እስከ 15 ያለውን ስፍራ ይመለከቷል። ፊልጵስዩስ 2 ከቁጥር 14 እስከ 15 ያለውን ስፍራ ይመለከቷል። እስቲ አሁን ደግሞ ቀንደ መለከቶቹ ምን እንደሚወክሉ እንመልከት። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 8ን ተመልከቱ። ደግሞም መለከት የማይገለጥን ድምጽ ቢሰጥ ለጦርነት ማን ይዘጋጃል ይላል። ይህ የሚናገረው ስለ ክርስቲያኖች ሕይወትና አኗኗር ምስክርነት ነው። የክርስቲያኖች ሕይወት ምስክርነት እንደ መለከት ድምፅ ሁሉ ጠርቶና ጎልቶ መሰማት አለበት። ቀጥለን ደግሞ በጌዴዎን ዘመን የነበረውን 40 የሰላም ዓመታትን የሚያወሳውን ክፍል እንመለከታለን። ምዕራፍ 8ም ስለ ቀጣዩ የጌዴዎን ሕይወት ነው የሚነግረን። በዚህ የምንመለከተው እግዚአብሔር ባስደናቂ ሁኔታ ለጌዴዎን በሚዳማውያን ላይ ድል ከሰጠው በኋላ ስለተፈጸሙ አንዳንድ ነገሮች ነው። የእስራኤል ልጆች ነጻ ሆነዋል። ከዚህም የተነሳ በልጽገዋል። ሐሬብና ዜብ የተባሉት የሚዳማውያን ነገሥታት ተሸንፈዋል። ከዚያም በላይ ተገለዋል። ከረጅም ጊዜ ወዲህ እስራኤላውያን ለመጀመሪያ ጊዜ ተባረኩ። ላደረገላቸው ሁሉ ውለታ እንደሆነም ንጉሳቸው እንዲሆን ያላቸውን ፍላጎት ለጌዴዎን ገለጹለት። እስቲ መሳፍንት ምዕራፍ 8 ቁጥር 22ን አለፍ ብለን እንመልከት። የእስራኤልም ሰዎች ጌዴዎንን ከሚዲያም እጅ አድነህናልና አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት ይላል። እስራኤላውያን ንጉሥ እንዲኖራቸው ስለመፈለጋቸው ከዚህ ጥቅስ የመጀመሪያውን ፍንጭ እናያለን። በዙሪያችን እንዳሉት አሕዛብ በንጉሥ እንዳይተዳደሩ የእግዚአብሔር ፍላጎት ነበር። ይሁን እንጂ ከባርነት ቀንበር ስላዳናቸው ህዝቡ ጌዲዮንን ንጉሳቸው እንዲሆን መርጧል። እንዲህ ያለ ጥሪ ሲቀርብለት የመጀመሪያው ሰው ቢሆንም እርሱ ግን ጥሪውን መቀበል አልፈለገም። በኋላም እስራኤላውያን ንጉስ እንዲነግስላቸው ሲጠይቁ እንመለከታለን። በመጨረሻም እግዚአብሔር ንጉስ የሚሆን ሰውን እንዲቀባላቸው ለሳሙኤል ነገረው። ሳሙኤል የመጨረሻው የእስራኤል መስፍን ነው። ንጉስ እንዲያነክስላቸው በመጠየቃቸው የናቁት ሳሙኤልን ሳይሆን እግዚአብሔርን እንደነበር ለሳሙኤል የነገረው ራሱ እግዚአብሔር ነበር። እግዚአብሔር የሕዝቡ ብቸኛ ንጉስ ለመሆን ፈልጎ ነበር። የእስራኤል አስተዳደር ሃይማኖቱንም በመንግስታዊ ጉዳይ የሚያጠቃልል እንዲሆን ነበር የታሰበው። እዚህ ላይ ግን ህዝቡን ለማስተዳደር እግዚአብሔር በጌዲዮን ሲጠቀም እንመለከታለን። ህዝቡ የጠየቁትም ጌዲዮን ንጉሳቸው እንዲሆን ብቻ ሳይሆን ከርሱ በኋላ ልጁ እንዲገዛቸው ጭምር ነበር። ይህም ማለት በዙሪያቸው እንዳሉት አዛብ ሁሉ እነርሱም ንጉስ ይፈልጋሉ ማለት ነው። ጌዲዮን ግን እንዲህ ሲል እንመለከታለን። ቁጥር 23ን ተመልከቱ። እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛችኋል ነበር ያላቸው። በአሁኑ ወቅት ጌዲዮን በሚገባ ተምሯል። በአንድ ወቅት ፈሪ የነበረ ሰው እንዲህ ልቡ ደርጅቶ በእግዚአብሔር ጠንክሮና በርትቶ ስናገኘው እንዴት ደስ ያሰኛል። ይህ በወይን መጥመቂያው ስፍራ እህል ሲወቃ የነበረው ጌዲዮን በአሁኑ ጊዜ ፈሪነቱን ተረድቷል። ድል የሰጠው እግዚአብሔር እንደሆነ ተረድቷል። በራሱ ምንም አቅም እንደሌለውና ለዚህ ያደረሰውም እግዚአብሔር እንደሆነ አውቋል። ጌዲዮን የተለየ ሰው ነው። በዕብራውያን ምዕራፍ 11 ከታላላቅ የእምነት ሰዎች ተርታም ተጠቅሷል። ከመሳፍንቶቹ ሁሉ መጀመሪያ ነው የተጠቀሰው። በዝርዝሩ ውስጥ ስሙ ከዳዊት ቀድሞ ተጠቅሷል። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሳምሶንና ስለ ዮፍታይም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል ይላል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ የሚለውን ቃሉን ደግሞ እስከ ቁጥር 34 አለፍ ብለን እናገኛለን። ዕብራውያን 31 ከቁጥር 32 እስከ 34 ያለውን ስፍራ ተመልከቱ። ዕብራውያን ምዕራፍ 11 ከቁጥር 32 እስከ 34 ያለውን ስፍራ ይመለከቷል። የዕብራውያን መልእክት ጸሐፊ ስለ እነዚህ ሰዎች ሁሉንም ነገር እንዳልነግራቸው ጊዜ ያጥርብኛል ይላል። ከሚናገርላቸው ሰዎች አንዱ ጌዲዮን ነው። ልዩና እንግዳ ነገርን እንዲያደርግ እግዚአብሔር ጌዲዮንን አስነሳ። ከታሪኩ የምንማረው እግዚአብሔር በማንኛውም ሰው የሚጠቀመው ያ ሰው በእግዚአብሔር መንገድ ውስጥ እስከገባ ጊዜ ድረስ መሆኑን ነው። ለዚህም ያለምን ደካማ ነገር ይመርጣል። አሁንም ቢሆን ወዳጆቼ፣ እኔና እናንተን ደካሞቹን ለአገልግሎቱ እግዚአብሔር ይፈልገናል ይመርጠናልም። እግዚአብሔር ስለዚህ ስለከበረ ቃሉ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ ወገኖች፣ የዚህ ምሽት ትምህርታችን በዚህ ላይ አበቃ። እግዚአብሔር ከዚህ ብዙ ቁም ነገርን እንዳተረፈላችሁና በቃሉም እንደባረካችሁ እምነታችን ነው። ስለ አገልግሎታችን እናንተ መጸለይን አትርሱ። እስከዚያው ጊዜ ድረስ ደህና ደሩ።